አስቡበት ሰዓት ይመጣል። አጭር ጸሎት እናድርግ። እግዚአብሔር አምላካችን እናመሰግናለን እንደገና። ጌታ ሆይ አንተ በመንፈስህ በመካከላችን አለ። ያንተ መንፈስ ባለበት በዚያ አርነትና ነጻነት አለ። እግዚአብሔር አምላካችን ሆይ ያንተ መንፈስ ደግሞ እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን የሚገልጥና የሚያሳይ ስለሆነ የቃልን ፍቺ የሚያበራ ስለሆነ እናመሰግናለን። ጌታ ሆይ ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። በዚህ ምሽት የምናገርበት ርዕስ ሲተጉ የሚያገኛቸው ብፁዓን ናቸው በሚለው ርዕስ ነው። ይህንን ምዕራፍ 12ን ስንመለከት በጣም ሰፊ ክፍል ነው። በዚህ በምዕራፍ 12 ውስጥ ስናየው ወደ 3 ቦታ ተከፍሎ እናያለን። በመጀመሪያዎቹ ከ1 እስከ 13 ባለው ክፍል ውስጥ የምናየው ነገር ለወንጌል ታማኝ መጋቢዎች እንዲሆኑ ወይም ደግሞ ታማኝ አገልጋዮች እንዲሆኑ ጌታ ኢየሱስ ክርስቶስ ይነግራቸዋል። የተላኩበት ተልእኮ ትልቅ ተልእኮ እንደሆነ ለዛ ተልእኮ ደግሞ ታማኝነት አስፈላጊ መሆኑን የሚያሳይ ነው። ሁለተኛው ክፍል ደግሞ ከ13 ጀምሮ እስከ 34 ባለው ክፍል ውስጥ ደግሞ በሀብታቸው ወይም ባላቸው ነገር ታማኞች እንዲሆኑ ታማኝ መጋቢዎች እንዲሆኑ ይነግራቸዋል። ጌታ ኢየሱስ ክርስቶስ ከሁሉ በላይ የህይወትን አስፈላጊነት ለህይወት ትልቅ ስፍራ እንዲሰጡ ያንን ነገር ያሳያቸዋል። በሶስተኛው ክፍል ላይ ያለውና የኔንም መልእክት የሚነካው ደግሞ በጊዜያቸው ታማኞች እንዲሆኑ ይነግራቸዋል። በጊዜ ታማኝነት ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ሲናገር ምሳሌ ነው የሚሰጣቸውና ይሄ ምሳሌ ደቀ መዛሙርቱ በኋላ ጥያቄ ጠይቀውታል። ዝቅ ብላችሁ ስታነቡ እዛ ላይ መልስ ይሚሰጣል። እንደዚህ ይላል ከቁጥር 41 ጀምሮ ላንብበው። ጴጥሮስም ጌታ ሆይ ይህን ምሳሌ ለኛ ወይስ ደግሞ ለሁሉ ትናገራለህ አለው። ጌታም አለ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኛቸው ያ ባሪያ ብፁ ነው ብሎ ይናገራል። ልባም መጋቢ ብሎ ይናገራል። ስለዚህ ስለ መጋቢነት ነው የሚናገረው። ስለዚህ በጊዜያችን እንዴት መጠቀም እንዳለብን ይናገራል። እነዚህን ክፍሎች ከቁጥር 34 ጀምሮ ያለው አንድ ጋር የተያያዘ ሐሳብ ስላለው በዛ ላይ ትንሽ ነገር መናገር ፈልጋለሁ። መጀመሪያ ግን ስለ ትጋት አንዳንድ ሰዎች ሲተረጉሙ ወይም አንዳንድ መጽሐፍት ላይ ስትመለከቱ ትጋት የሚለውን ቃል ንቃት ብለው ይተረጉሙታል። ንቃት ብቻ አይደለም፣ ያለ እንቅልፍ ረጅም ጊዜን ማሳለፍ ወይም ትጋትን ማሳየት የሚያሳይ ነገር ነው። በንቃት መጠበቅን የሚያሳይ ነገር ነው። ዙሪያን ወይም አካባቢን ደግሞ መመልከት የሚያመለክት ነገር ነው። እንደገና ደግሞ ዘብ መቆምን የሚያመለክት ነገር ነው። እነዚህን ነገሮች ሁሉ የሚያካትት ነገር ነው። እኔ በተለይ የመጀመሪያውን ክፍል ንቃት የሚለውን በአንዳንድ መጽሐፍት ላይ መሄዳችሁ ስትመለከቱ ይሄ ትጋት የሚለውን ቃል ንቃት የሚለው የበለጠ ይገልጠዋል በመጽሐፍ ቅዱስ ሐሳብ ውስጥ። ስለዚህ በዛ ላይ ነው የምናተኩረው። ስለዚህ ንቃት ማለት መዘጋጀት፣ አደጋ እንዳይደርስ መመልከትንም የሚያመለክት ነገር ነው። እግዚአብሔር አምላካችን እኛ ንቆች እንድንሆን ይፈልጋል ወይም ትጎች እንድንሆን ይፈልጋል። እግዚአብሔር ለምንድን ነው እኛ ትጎች እንድንሆን ንቆች እንድንሆን ለምን ይፈልጋል ብለን ስንጠይቅ እግዚአብሔር ስለሚወደን እንደገና ደግሞ ማድረግ የሚገባንን ነገር እንድናደርግ ስለሚፈልግ ነው። የእግዚአብሔር ዓላማ ያ ነው። ይወደናል እግዚአብሔር። ስለዚህ የእርሱን ሐሳብ አግኝተን በእርሱ ሐሳብ ውስጥ ለመሄድ የእርሱን ሐሳብ ለመረዳት የእርሱን ሐሳብ በሕይወታችን በኑሯችን በአገልግሎታችን በቤታችን ውስጥ እንዲፈጸም ይፈልጋል። ያ እንዲሆን ካስፈለገ ትጋት በጣም አስፈላጊ ነገር ነው። ለትጋት ግን መነሻ የሚሆኑ ነገሮች ጌታ ኢየሱስ ሲነግራቸው እንደዚህ አለ። ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል። ይሄ ወገም መታጠቅ የሚለውን ስንመለከት መዘጋጀትን የሚያመለክት ነው። ዝግጁ መሆንን የሚያመለክት ነው። በመጽሐፍ ቅዱስ ውስጥ በምናይበት ጊዜ መዘጋጀት የሚለውን ወይም ደግሞ ይሄ ወገምን መታጠቅ የሚለውን ሰዎች አንድ ነገር ለማድረግ የሚያደርጉትን ወይም ደግሞ አንድ ነገር ለመስራት የሚወስዱትን አክሽን ወይም ድርጊት የሚያመለክት ነገር ነው። ስለዚህ አንድ ነገር ለመስራት ሲነሱ ወገባቸውን ይታጠቃሉ። በጥንት ዘመን በተለይ የሚለብሱት ልብስ እንደ ቀሚስ አይነት ስለነበረ ይታጠቁት ነበረ። ብዙ ጊዜ በመጽሐፍ ቅዱስ ውስጥ ስናይ ለዚህ ማሳያ የሚሆነን ስለ ኤልያስ ስትመለከቱ ኤልያስ ለአካብ ትንቢት ከተናገረ በኋላ የዝናቡ ሽንፍር በጣም ብዙ ነው። ቀደም ወንድማችን ፓስተር ብሩክ እንደገለጠው ውሽንፍሩ ብዙ ነውና ተነስተ በሰረገላ ላይ ተቀምጠ ሂድ ይለዋል። ኤልያስም አሸንፍጦ ይላል ወይም ወገቡን ታጥቆ ይላል እግዚአብሔር ቃል ሲናገር ለመሮጥ መሰብሰብ ያለበትን ወይም መታጠቅ ነበረበት። ያ በጣም አስፈልጊ እንደሆነ ያሳያል። ብዙ በዚህ ላይ አላቆያችሁም። ወደ አዲስ ኪዳን መጣችሁ ስትመለከቱ በአንደኛ ጴጥሮስ ላይ ማግኘት ትችላላችሁ። የልባችሁን ወገብ ታጥቃችሁ ይላል ጴጥሮስ ሲናገር ደግሞ ልባችሁ ይታጠቅ ይላል። ያ የሚያሳየው ነገር ዝግጁ መሆን ያስፈልጋችኋል። ልብ መዘጋጀት አለበት። ያ የሚሮጥ ሰው በብሉይ ኪዳን ውስጥ እንዳየነው ወይም በአዲስ ኪዳን ውስጥ በአንዳንድ ቦታ እንደተጠቀሰው የሚያሳይ ጌታ ኢየሱስ ክርስቶስም እዚህ ጋር ታጠቁ እንዳለው የሚያሳየው ነገር መሰብሰብና መሮጥ እንዲችሉ ወይም አንድ ነገር ለማድረግ ስራ ለመስራት ትጉ ለመሆን ዝግጁ መሆን እንደሚያስፈልግ ሁሉ እንደዚሁም ሁሉ በመንፈሳዊ ነገር ዝግጅት ያስፈልጋል። የልብ ዝግጅት ያስፈልጋል። ካልሆነ ካልታጠቁ በስተቀር እንደሚገባ መሮጥ አይችሉም። እግዚአብሔር ኢዮብን ሲናገረው እንደ ሰው ወገብህን ታጠቅ እና ከኔ ጋር ተከራከር አለው እግዚአብሔር። ስለዚህ ሰው ለክርክርም ምን ይሆናል? ይታጠቃል ወይም ደግሞ ይዘጋጃል ማለት ነው። አንድ ነገር ለማድረግ ዝግጁ መሆንን የሚያመለክት ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ ሲናገር ይሄ እንደ ትእዛዝም ነው። ወገባችሁ የታጠቀ መብራታችሁ ደግሞ የበራ ይሁን ይላቸዋል። ስለዚህ የልብ ዝግጅት አስፈልጊነቱ ከፍ ያለ እንደሆነ ያሳያል። ስለዚህ ትጉ ለመሆን የሚፈልግ ሰው ልቡ የተዘጋጀ ሰው ነው። ልቡ አንድ ነገር ለማድረግ አንድ ነገር ለመስራት የተነሳ ሰው ነው። መብራታችሁ የበራ ይሁን ይላቸዋል ጌታ ኢየሱስ ክርስቶስ። መብራታቸውን ሁሉ ጊዜ ከፍ ባለ ስፍራ ላይ ያስቀምጣሉ ወይም ደግሞ በጨለማ ጊዜ መብራት ይዛሉ። ያንን ነገር ያሳያል በመጽሐፍ ቅዱስ ውስጥ። ስለዚህ ነገር ሳስብ በማቴዎስ ምዕራፍ 25 ላይ ሄዳችሁ ስታነቡ ከአንድ እስከ 13 ባለው ክፍል ላይ ስለ ዝግጅት ይናገራል፣ ስለ ቆነጃጅት ይናገራል። 10 ቆነጃጅቶች እንዳሉ ይናገራል እግዚአብሔር ቃል። 5ቱ ሰነፎች፣ 5ቱን ደግሞ ልባሞች ይላል። 5ቱ የተዘጋጁ፣ 5ቱ ደግሞ ያልተዘጋጁ ይላል። የተዘጋጁት መብራታቸውን ይዘዋል፣ ዘይትም ደግሞ ይዘዋል። ስለዚህ መብራቱ ያለማቋረጥ ይበራ ነበረ ሙሽራው እስኪመጣ ድረስ ማለት ነው። 5ቱ ደግሞ ሰነፎች ስለነበሩ መብራቱን ይዘዋል፣ ነገር ግን ዘይት ደግሞ መያዝ ረስተው ነበር ይላል እግዚአብሔር ቃል። ስለዚህ ሰነፎች ብሎ መጽሐፍ ቅዱስ ይናገራል። እንግዲህ ቀኒቱንና ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ ይላል ጌታ በመጨረሻ። ስለዚህ የልብ ዝግጅት ሁሉ ጊዜ በጣም አስፈልጊ ነገር ነው። ልባችን የሚዘጋጀው መያዝ ያለብንን ነገር ይዘን ነው። የእግዚአብሔር ያምላካችን ቃል ሲናገር በመዝሙር 119 ቁጥር 105 ላይ ስትመለከቱ ህግ ለመንገዴ ብርሃን ነው ለእግሬም ደግሞ መብራት ነው ይላል። የእግዚአብሔርን ቃል መያዝ እንዳለብን ያሳያል። በሌላ በኩል ደግሞ የበራ ይሁን እንዳየነው ልክ እነዛ አምስት ልባሞች የሆኑ ዘይት እንደያዙ ሁሉ የእግዚአብሔር መንፈስ በእኛ ህይወት ውስጥ በጣም አስፈላጊነቱን የሚያሳይ ነገር ነው። ስለዚህ ሁለቱንም ነገር ነው ጌታ እየተናገረ ያለው የእግዚአብሔር ቃልና የእግዚአብሔር መንፈስ መብራታችን ያለማቋረጥ ምን እንዲሆን እንዲበራ የሚያደርገው ነገር ነው። ስለዚህ ጌታ ሲነግራቸው የልብ ዝግጅት አስፈላጊ ነው፣ በልባችሁ ውስጥ ግን የእግዚአብሔር ቃል መኖር አለበት፣ የእግዚአብሔር መንፈስ መኖር አለበት። የእግዚአብሔር ቃልና የእግዚአብሔር መንፈስ ያለው ሰው ደግሞ በእግዚአብሔር ፊት ለመትጋት፣ በእግዚአብሔር ፊት ለመሆን፣ የእግዚአብሔርን ፊት ለመፈለግ አይቸገርም። ጌታ ከዛ በኋላ ነው እንዲህ ብሎ የተናገራቸው እነዚህን ደቀ መዛሙርት፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተ ግን ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ይላል ጌታ ኢየሱስ ክርስቶስ። ምሰሉ የሚለው ቃል በጣም ልቤን ይነካኛል። መምሰል። ስለዚህ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ነው ይህን መልእክት እያስተላለፈ ያለው። ጌታ እስኪመጣ ድረስ ወይም ጌታቸው እስኪመጣ ድረስ በናፍቆት የሚጠባበቁትን ሰዎች ምሰሉ። ይህንን ዘመን ስናየው እንቅልፍ እንቅልፍ የሚልበት ዘመን፣ ቅድም እግዚአብሔርን ቃል እንደሰማ ነው ጸሎት አጥብቃችሁ ጸልዩ እያለ ፓስተር ብሩክ ሲናገር በአሁኑ ዘመን አትጸልዩ አይነት መልእክት የሚተላለፍ ይመስላል። አለመጸለይ በጣም ልማድ እየሆነ የመጣበት ጊዜ ነው። አንዳንድ ነገሮችን ስንደጋግማቸው ልማድ ይሆናሉ። አንድ ቀን ሳትጸልዩ ከተኛችሁ ሁለተኛውን ቀን ላለመጸለይ የሚታገላችሁ ነገር ይሆናል። ሶስተኛው ቀን ከዛ በኋላ ሳምንቱን ሙሉ ሳንጸልይ ቤተ ክርስቲያን ብቻ ስንመጣ የምንጸልይበት ጊዜ ይኖራል። ልክ እንደዛው ልማድ የሚሆኑ ነገሮች አሉ በህይወታችን። ከዛ ቀስ ያን ከቤተ ክርስቲያን መቅረት፣ ፕሮግራሞችን አለመካፈል፣ አገልግሎቶችን ማቋረጥ፣ እነዚህ ነገሮች ቀስ ያሉ በህይወታችን የሚመጡ ነገሮች ናቸው። ስለዚህ ናፍቆታችንን ቀስ ያለ ከልባችን ውስጥ የሚወስድ ነገር ነው። ጌታ ግን ሲናገራቸው ምን አለ? የሚጠብቁ ጌታቸው እስኪመጣ ድረስ የሚጠብቁ ያለማቋረጥ በፊቱ የሚሆኑ ትጋት ሁሉ ጊዜ የማያቋርጥ ናፍቆትን ያመለክታል። በህይወታችን ውስጥ የጌታ ኢየሱስ ክርስቶስን ምጻት ያለማቋረጥ እንድንናፍቅ እንድንሻ መጽሐፍ ቅዱስ ይነግረናል። ጌታቸው እስኪመጣ ድረስ መረሳት የለበትም። ጌታ መቼ እንደሚመጣ አናውቅም። ስለዚህ እኛ በትጋት ልንጠብቅ እንደሚገባን ያሳያል። ሶስተኛውን ሐሳብ ልናገርና ጨርሳለሁ። ጌታቸው በመጣ ጊዜ የሚል ቃል አለ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው ይላል። እንዴት ደስ ያሰኛል! እንኳን እግዚአብሔር ቀርቶ ሰው በቦታው ሲገኝ በጣም ደስ ያሰኛል። በዚህ ዘመን በተለይ ሰዎች በጌታ ሆነው እንኳን ስታገኙአቸው በጣም ያስደስታል። የሚያገለግሉ ሰዎች ደግሞ በአገልግሎታቸው ላይ ሆነው ማየት በጣም ያስደስታል። ቀላል አይደለም ማለት ነው። ብዙ ትግል ያለበት፣ ብዙ ውጣ ውረድ ያለበት። ስለዚህ ጌታ እንዲተጉ ሲነግራቸው ወይም ደግሞ የሚተጉትን ብፁዓን ናቸው፣ እነሱ እድለኞች ናቸው፣ እነሱ ደስተኞች ናቸው እያለ ነው የሚናገረው። ወገኖቼ እኛም ዛሬ ልንነቃ ይገባል። ጥቂት ነገሮችን ልናገር፣ በምን አቅጣጫ ላይ መንቃት ይገባናል። ሶስት ነገሮችን መናገር ፈልጋለሁ። የመጀመሪያው የእግዚአብሔር ቃል በአንደኛ ቆሮንቶስ 15 ላይ ሄዳችሁ ስትመለከቱ የእግዚአብሔር ቃል የሚናገረው ነገር አለ። አስራ 5:34 ላይ ለጽድቅ ንቁ ኃጢአትን አትስሩ የሚል ቃል አለ። ለጽድቅ ንቁ ኃጢአትን አትስሩ። ለጽድቅ የቀን የነቃ ሰው ኃጢአትን አይሰራም። ነክቷል ማለት ነው፣ አውቋል ማለት ነው። ስለዚህ ሐዋርያ ጳውሎስ እዛ ክፍል ላይ ሲናገር ሐዋርያ ጳውሎስ ቆሮንቶስ ቤተክርስቲያን አንድ አመት ተኩል ነው ያስተማረው። ግን እግዚአብሔርን የማውቁ አሉና ይላል እዛ አሳፍራችሁ ዘንድ ይህንን እላለሁኝ። ጳውሎስ እንደዛ ካለ በመጀመሪያዊቱ ቤተክርስቲያን ዛሬ ባለችው ቤተክርስቲያን ስንቶች ናቸው እግዚአብሔርን የማውቁ? ስለ እግዚአብሔር ልናውቅ እንችላለን፣ ግን እግዚአብሔርን ማወቅ ከማወቅ ጋራ ያ ሰማያዊ ብርሃን የበራላቸው ሰዎች እግዚአብሔርን የሚያውቁ ሰዎች ሁሉ ጊዜ እግዚአብሔርን ይከተላሉ። የእግዚአብሔር ቃል እንደሚናገር ማወቅ ልዩነትን ያመጣል። ለጽድቅ ንቁ መሆን ልዩነትን ያመጣል። በሕይወታችን፣ በኑሯችን፣ በአገልግሎታችን ልዩነትን የሚያመጣ ነገር ነው። በኃጢአት ሕይወታችን እንዳይጠላለፍ ያደርገዋል። ስለዚህ ንቁ ሁኑ። ምን ለማድረግ? ኃጢአትን ላለመስራት፣ ኃጢአትን እምቢ ለማለት፣ እምቢ አላደርግም ለማለት። ሰዎች ዛሬ ኃጢአትን ወደ ራሳቸው ህይወት ከዛም አልፎ ወደ ቤተ ክርስቲያን ለማስገባት የሚታገሉበት ዘመን ነው። ኃጢአት የጽድቅ ነገር ደግሞ እየደበዘዘ እንዲሄድ የተደረገበት ዘመን ነው። ስለዚህ ለኃጢአት ንቁ መሆን፣ ንቁ ሆነን ኃጢአትን እምቢ ማለት በህይወታችን በጣም አስፈላጊ ነገር። በህይወታችን የምናውቃቸው ብዙ በጎ ነገሮች አሉ። መጽሐፍ ቅዱስ ምን ይላል? በጎ ነገር አውቆ አለማድረግ ኃጢአት ነው ይላል መጽሐፍ ቅዱስ። በጎን ነገር አውቀን ካላደረግነው ኃጢአት ነው። ብዙ በጎ ነገሮች አሉ። በእግዚአብሔር ቤት ውስጥ ስንኖር እንኳን ልናደርጋቸው የሚገቡ እነዛን ነገሮች ባለማድረጋችን ምክንያት ኃጢአተኞች ሆነን እንገኛለን። ስለዚህ ንቁ መሆን አስፈላጊ ነው። ትጋት የሚያስፈልገው ንቃታችን እየጨመረ እንዲሄድ፣ እምቢ ለማለት ጉልበት እያገኘን አቅም እያገኘን እንድንሄድ የሚያደርገን ነገር ነው። ሁለተኛው ሐሳቤ ደግሞ ለዲያብሎስ ሽንገላ ንቁ መሆን ነው። ሌላው ጠላት አለን፣ ባለጋራ አለን፣ ባላንጣ አለ፣ የሚገዳደር ኃይል አለ፣ ሁልጊዜ የሚታገል ኃይል አለ፣ ተጽዕኖ የሚያሳድር ኃይል አለ። ያንን ኃይል ደግሞ መቃወም ይገባናል። ንቁ ይላል ጴጥሮስ ሲናገር። ጴጥሮስ ይህንን ቃል በአንደኛ ጴጥሮስ 5 ላይ ሲናገር እሱ ትዝ የሚለው የሚመስለኝ በጌቴሴማኔ የነበረውን ጊዜ ነው። ከጌታ ከኢየሱስ ክርስቶስ ጋር አንድ ሰዓት እንኳን ጊዜ ማሳለፍ ያቃታቸው ጊዜ ነበር። ንቁ መሆን ያልቻለበት ጊዜ ነበር። ስለዚህ ሽንፈትን በሕይወታቸው ያዩበት ጊዜ ነው ያ ጊዜ። ያንን ጊዜ የሚያስብ ይመስለኛል። ስለዚህ ንቁ፣ ነክታችሁ መኖር ያስፈልጋችኋል። ነክታችሁ መጸለይ ያስፈልጋችኋል። ንቁ የሆኑ ሰዎች ትጉ የሆኑ ሰዎች ናቸው። ቅድም የእግዚአብሔርን ቃል እየሰማን እያለን በመጽሐፍ ቅዱስ ውስጥ አንድ ቃል ትዝ ይለኝ ነበር። እስጢፋኖስ በሞተ ጊዜ የእስጢፋኖስን በድን የቀበሩት በጸሎት የተጉ ሰዎች ናቸው ይላል እግዚአብሔር ቃል። የተጉ ሰዎች ናቸው። ሌሎቹ ግን ተበተኑ ይላል። ስደቱ በጣም ጠንካራ ስለነበር ተበተኑ ይላል። ግን በጸሎት የተጉ ሰዎች መቆም ቻሉ በዛ መከራ ውስጥ። በዛን ጊዜ በታማኝነት የተገኙት እነዛ ትጉ የሆኑ ሰዎች ናቸው። ዛሬ ቤተክርስቲያን ትጉ የሆኑ ሰዎችን ትፈልጋለች። የሚቆሙ ሰዎችን ትፈልጋለች። ቅድም ስናገር በመግቢያው ላይ ትጋት ማለት ዘመቆም ማለት ነው ብያለሁ። ዛሬ ቤተክርስቲያን በፈረሰ በኩል ቅጥሯ በኩል የሚቆምላትን ሰው ትፈልጋለች። ዘብ የሚቆምላትን ሰው፣ የሚሟገትላትን ሰው። ቤተክርስቲያን የሞላላት ሲመስል በዛን ጊዜ ሁሉ ሰው ምን ይላል? ቤተክርስቲያኔ ይላል። ቤተክርስቲያን የጎደለባት ሲመስል ደግሞ የነሱ ቤተክርስቲያን ይባላል። የተወሰኑ ሰዎች ማለት ነው። ዛሬ ያለው ነገር እንደዛ ነው። ግን በዛን ጊዜ ነው መቆም ያለብን። ለቤተክርስቲያን ዘብ የሚቆሙላት ሰዎች እግዚአብሔር ዛሬ ይፈልጋል። በፈረሰው ቅጥሯ በኩል የሚቆሙ ሰዎችን ይፈልጋል። የፈረሰን ነገር መጠገን ቀላል ነገር አይደለም። ሸክሙ በጣም ከባድ ነው። ራስን ዝቅ ማድረግ ይጠይቃል። ጽናትን ይጠይቃል። እምነትን ይጠይቃል። ስለዚህ የሚተጉ ሰዎች የቤተ ክርስቲያንን ገበና፣ የቤተ ክርስቲያንን ድካም የሚሸፍኑ ናቸው። ዛሬ እግዚአብሔር እንደዛ አይነት ሰዎችን ይፈልጋል። ስለዚህ ዲያብሎስ ደግሞ ሐሳቡ ሁሉ ጊዜ የማፍረስ ነው፣ የመለያየት ነው። በአንድነት እንዳንኖር፣ በአንድነት እንዳንቀመጥ ጉድለት ነው የሚያሳየን። ቤተክርስቲያን ውስጥ ተቀምጠን እንኳን ጉድለት ነው የምናየው። ስብከት እየሰማን እንኳን ጉድለት ነው የምናየው። ቅንነት ከአእምሯችን ውስጥ ከልባችን ውስጥ የጠፋበት ዘመን ነው። እግዚአብሔር ሰውን ሲፈጥርና ሲሰራ ቅን አድርጎ ነው የሰራው። ግን በኃጢአት ምክንያት ውስብስብ ሆነ የሰው ልጅ። ኃጢአት ነው ውስብስብ ያደረገው ብዙ ነገሮችን፣ ቅንነትን ያጠፋው። ልጆችን እስቲ ተመልከቷቸው። በጣም ቅኖች ናቸው። ደስ ይላሉ። ፍቅራቸው ደስ ይላል። የሚናገሩት ነገር ደስ ይላል፣ ያስደስታል። እኔ ልጆችን በጣም ወዳለሁ። ሁል ጊዜ እነሱ የኔ አስተማሪዎች ናቸው ላለሁ። የእነርሱን ህይወት ብዙ ጊዜ ለህይወቴ እግዚአብሔር በእነሱ ነው የሚናገረኝ። ከልጆች ጋር ማውራት መጫወት በጣም ደስ ይለኛል። በጣም ቅኖች ናቸው። ትልልቁን ሰው ስታዩ በኃጢአት በጣም ስላደግ በመንፈሳዊ ነገር እኮ አይደለም፣ በኃጢአት በጣም ስላደግ አስቸጋሪዎች ነን። ለመቀበል አስቸጋሪዎች፣ ለይቅርታ አስቸጋሪዎች፣ ለብዙ ነገር አስቸጋሪዎች። ቅንነት ሲጠፋ ከልባችን ትጋትም አብሮ አይኖርም። ስለዚህ ወደ ቅንነት ስንመለስ ግን ትጋት ይኖራል። ዲያብሎስ ደግሞ የሚያበላሸው ቅንነታችንን የእግዚአብሔር ቃል ይናገራል። መጀመሪያ ዲያብሎስ ያደረገው ነገር ያንን ነው። ቅንነታቸውን ነው ያጠፋው ከውስጣቸው። ሶስተኛውን ነገር ልናገርና ጨርሳለሁ። ሶስተኛው ነገር ደግሞ የስተት ትምህርት ለዛ ነገር ንቁ እንድንሆን ያስፈልጋል። መጽሐፍ ቅዱስን የሚጠቅስ ሁሉ በቃን የእግዚአብሔር ቃል ነው እንደ እግዚአብሔር ቃል ነው ማለት አይደለም። በመጽሐፍ ቅዱስ ውስጥ ስትመለከቱ ሰይጣንም እኮ ጥቅስ ይጠቅስ ነበር። የጠቀሰ ሁሉ አንዳንድ ጊዜ ይመስለናል አይደል? ግን ንቁ መሆን ያስፈልጋል። ትክክለኛውን ትምህርት ትክክለኛ ካልሆነው ትምህርት መለየት ያስፈልጋል። አንዳንዱ ነገር በመርዝ የተለወሰ ነው። ከላይ ሲያዩት በጣም ያማረ ነው፣ ውስጡ ግን መርዝ አለበት። ውስጡ ግን ችግር አለበት። ስለዚህ ንጹህ የሆነውን ወተት ይለዋል መጽሐፍ ቅዱስ። የሚያሳድግ የእግዚአብሔር ቃል የእግዚአብሔር እውነት ነው። ያንን ንጹህን ነገር የሚሰጡትን ሰዎች ለይተን ማወቅ አለበት። በአሁኑ ዘመን ሰባኪ በጣም ብዙ ነው አይደለ? ምድር ሁሉ ነው የሚሰብከው የማይሰብክ የለም የመስበክ ችሎታ አይደለም በመሰረቱ መልእክቱ ከየት ነው የሚለው ጥያቄ ነው መልእክቱ ከእግዚአብሔር ነው ወይስ ከሰው ነው ወይስ ከዓለም ነው ከዓለም ያመጡ ሰዎች በእግዚአብሔር ቤት ውስጥ በእግዚአብሔር ሥራ ላይ ለመርፋት ይፈልጋሉ አንዳንዱ እንደውም የሰይጣን አሰራር ያለበትም አይነት ትምርት ነው በጣም አስቸጋሪ ነው ስለዚህ ነው እግዚአብሔር ቃል በመጨረሻ ዘመን ላይ እንደዚህ አይነት አስተማሪዎችና የተለያየ ነገር የሚናገሩ ሰዎች ይመጣሉ ስለዚህ መናፍስት ከእግዚአብሔር እንደሆኑ ምን አድርጉ ይላል መርምሩዋቸው ይላል ማየት አለብን መሳሪያው ደግሞ የእግዚአብሔር ቃል ራሱ ነው። በእኛ ውስጥ ደግሞ የእግዚአብሔር መንፈስ ካደመጥ ነው ያ የእግዚአብሔር መንፈስ ቅባቱ ራሱ ያስተምራቸዋል ይላል። አስተማሪ አለ በእኛ ልብ ውስጥ የእግዚአብሔር መንፈስ ምስክርነት ይሰጣል ካደመጥ ነው። ያ የእግዚአብሔር መንፈስ ወደ እውነት ሁሉ ይመራቸዋል የሚል ነው። ስለዚህ እሱን ለማድመጥ ፈቃደኛ መሆን ያንን የምናየው በአምሮአችን አይደለም በውስጣችን ያለውን መንፈስ ቅዱስን ስናደምጥ ትክክለኛውን ነገር እሱ ይመሰክራል ትክክል ከሆነውና ያልሆነውን ነገር መለየት እንድንችል ይረዳናል አንድ ነገር ልናገርና ጨርሳለሁ ጊዜ ያው ሰፊ እንትን ስለሆነ ጊዜ ስለሌለ አንድ ጊዜ በቤተ ክርስቲያን ውስጥ ከብዙ አመታት በፊት የሆነ ታሪክ ነው በቤተ ክርስቲያን ውስጥ ችግር ተነሳ እና ችግሩ ሲነሳ አዳዲስ ክርስቲያኖች ነበሩ እና አንድ ወንድም ከባለቤቱ ጋር መስክረው ወደ ቤተ ክርስቲያን ያመጡት ሰው ነበር እነዛ ያመጡት በቤተ ክርስቲያን ውስጥ በብዙ አገልግሎት ውስጥ ያሉ ሰዎች ናቸው እነሱ የሆነ ሰው ሰሙና ያ ሰው እግዚአብሔር ቀብቶታል እግዚአብሔር አስነስቶታል በሚል ነው እነሱ የተነሱት ያንን ሰው ተከትለው ከቤተ ክርስቲያን ወጡ ከቤተ ክርስቲያን ከወጡ በኋላ ያንን አዲስ ሰው ሄደው ጥያቄ ጠየቁት እኛ ጋር እንድትመጣ እንፈልጋለን አሉት በጣም ግራ ገባው መጀመሪያ ዛ ቤተ ክርስቲያን ወሰዳችሁኝ ከዛ ወጥቼ ደግሞ አሁን ሌላ ቦታ ወሰዳችሁኝ ብሎ ጥያቄ ስለፈጠረበት ምንም አልመለሰላቸው ወደ ቤቱ ገባና ግን አንድ ነገር አደረገ ይሄን ነው ለነግራችሁ ፈልገው ጌታ ሆይ እኛ ቀኝና ግራችንን አናውቅም ግን አንድ ነገር እናውቃለን አንተ የኛን ህይወት ነክተ እንደለወጥክ እናውቃለን አሁን ግን እንድትናገረን እንፈልጋለን የት እንሂድ ለክ እግዚአብሔር መንፈስ ለመጀመሪያ ጊዜ በህይወታቸው የተለማመዱበት ቀን ነበር ያቀን የእግዚአብሔር መንፈስ ምን አላቸው እኔ ባስቀመጥኳችሁ ስፍራ ተቀመጡ ያ ሰው ዛሬ ፓስተር ነው በቤተ ክርስቲያን ውስጥ እነዛ የሄዱ ሰዎች ሁሉ ከስራው ከብዙ ጊዜ በኋላ ተመለሱ ወደ ቤተ ክርስቲያናቸው እሱ ግን በዛ ስፍራ ያ የሚያሳየው የእግዚአብሔርን መንፈስ ማድመጥ አንዳንድ ጊዜ ነገሮች ሲታዩ ልክ ሆያው የሚባል አለ አገራችን አይደል ልክ እንደዛ ነው ስለዚህ ለጊዜው ይመስላል ግን ቆየት ብሎ ማየት ረጋ ብሎ መመልከት እጅግ አስፈላጊ ነገር ነው ወገኖቼ ስለዚህ ትጋት በንቃት እነዚህን ነገሮች ለናይ በዚህ ዘመን ያስፈልገናል ይሄንን የሚያደርጉ ሰዎች ጌታ ምን አለ ብፁዓን ናቸው ደስተኞች ናቸው ስለዚህ ትጋት ያለመታከት ያለማቋረጥ የምናደርገው ነገር ነው በህይወታችን ጌታ ኢየሱስ ክርስቶስ ለዚህ ነው ሲናገራቸው በዚህ ዓለም በትዳር ምክንያት ልባችሁ አይክበድ ነገር ግን በሰው ልጅ ፊት ለመቆም ሁሉ ጊዜ በጸሎት ትጉ አላቸው ትጋት በሰው ልጅ ፊት ለመቆም በጌታ ፊት ለመቆም ያስችላናል። ያለ ነቀፋና ያለ ነውር ይላል ጴጥሮስ ሲናገር። ለመቆም የሚያስችል ትጋት ነው ትጉ ይላል። ያለ ነቀፋ እንድንሆን የሚያደርገን ስንተጋ ነው። ስለዚህ እግዚአብሔር ለሁላችን ትጋቱን ይጨምር። ትጋት ይጨምርባችሁ ስለሚል ትጋቱን ይጨምር። ጌታ ይባርካችሁ።
እግዚአብሔር አስተምሮናል አይደለም? ስንቶቻችሁ ተባርካችኋል?